ምስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ይህንን የራዲዮ ዝግጅታችንን ለማድመጥ ቀርባችሁ ከእግዚአብሔርም በረከት ደግሞ ታላቁንና ዘላለማዊን በረከቱን እነሆ በመንፈሳዊ ኮሮጆአችሁ ልትሞሉ ሁላችሁም በአንድ ላይ ተሰብስባችኋል ብያምናለሁ። እግዚአብሔርም ደግሞ እንደያመጣጣችን በዚህ ሰዓት ታላቁንና ዘላለማዊ ቃሉን በልባችን ያሰርጻል። በእውነት ነው የምላችሁ እግዚአብሔር ቃል አለው። ዛሬ ለተጠማች ነፍስ፣ ዛሬ ለተሰበረች ሕይወት እግዚአብሔር ቃል አለው። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ባለፈው ክፍለ ጊዜ የጀመርነውን የሐዋርያት ሥራ መጽሐፍ ጥናታችንን እንደወትሮ ሁሉ እንቀጥላለን። ዛሬ የምንመለከተው ከምዕራፍ 22 ቁጥር 25 እስከ ምዕራፍ 23 ቁጥር 10 ድረስ ያለውን ይሆናል ማለት ነው። እግዚአብሔር አምላካችን ብርቱ ነው። ስለዚህም ታላቅ ድንቅ በሆነ እጁ ደግሞ እየመራን እስከ ፍጻሜው ድረስ አብረን እንቆያለን። እስቲ እንዲህ ያል አምላካችንን በዝማሬና ሙዳት ቅዳሴ ቅረብልን ተመስገን ክብርን የሰጠህን ተመስገን ከፍ ከበልልን ተመስገን አንተ ብቻ ክበር ተመስገን አንተ ኢየሱስ አንተ ጌታ የሁላችን ምስጋናሬ ስጦታችን የምንሰጥ ምስጋናሬ ስጦታችን የምንሰጥ ፍቅርን ገልጠሃል ተመስገን በቀራንዮ መስቀል ተመስገን ራስክን በማዋረድ ተመስገን ከክብር ወርደሃል ተመስገን አንተ ኢየሱስ አንተ ጌታ የሁላችን ምስጋናህን ስጦታችን የምንሰጥ ምስጋናህን ስጦታችን የምንሰጥ
እናመስግን። ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እናመሰግናለን። በዚህች ጊዜ ደግሞ እግዚአብሔር ሆይ በፊት ተሰብስበን አንተን እንጠባበቃለን። ጌታ ሆይ በዚህ ሰዓት በእኛ መካከል ተገልጠ ቃልህን እንድታስተምረን የሥጋን ነገር ሳይሆን የሰማያዊን ነገር ምስጢር እግዚአብሔር ሆይ እንድትገልጥልን እንለምናሃለን። አቤቱ ጌታችንና መድኃኒታችን ሆይ እኛ እንደወደድነውና እንደፈቀድነው ሳይሆን አንተ እንደወደድከውና እንደፈቀድከው መኖርና መራመድ እንድንችል እርዳን። ቃልህን ሰምተን የምንዘነጋ ሳንሆን እግዚአብሔር ሆይ ለዘላለም ደግሞ ተጠብቀን በአንተ ቤት መመላለስ እንድንችል እንደፈቃድህ መውጣትና መግባት እንድንችል እንድትረዳን እንለምናለን። እኔ ጌታ ሆይ ጸልያለሁ በዚህ ሰዓት ባልጋቸው ላይ ተጋድመው ቡናም በመጠጣት ሆነ ተሰባስበው እግዚአብሔር አባቴና አምላኬ በውጪም ሆኖ በመንገድ ላይ ይህንን ቃልህን የሚያዳምጡትን ወገኖቼን ደግሞ በቃል አማካይነት ተገኝተ ተገልጠህም ደግሞ እንድትባርካቸውና እንድታስተምራቸው ለምንሃለሁ። ድካማችንን ሁሉ ይቅር በለን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን አሜን። አድማጮች፣ ባለፈው ክፍለ ጊዜ ጳውሎስ በኢየሩሳሌም ራሱን ለመከላከል ያደረገውን ንግግር ተመልክተን ነበር። በዛሬው ምሽት ክፍለ ጊዜ ባለፈው ካቋረጥነው ጀምረን ከምዕራፍ 2 ማለት ነው እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 22 ቁጥር 25ን ተመልከቱ። የሐዋርያት ሥራ ምዕራፍ 22 ቁጥር 25ን አውጡ። ማጮቺ በዚህ ክፍል ጳውሎስ የሮማ ዜግነት እንዳለው ስለመግለጹ እንመለከታለን። እስቲ አብረን እናንብብ። በጠፍርም በገተሩት ጊዜ ጳውሎስ ባጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፍ ዘንድ ተፈቅዶላችኋልን? አለው ይላል። ልብ በሉ፣ ጳውሎስ ማንንም የተረዳው አልነበረም። አስተዋላችሁ? ጳውሎስን ማንንም አልተረዳውም። አይሁዶች የግሪካውያንን ትሮፊሜስን ቤተ መቅደስ ይዞ የገባ መሰላቸው። እርሱ ግን እነርሱ እንዳሰቡት አላደረገም። መኮንኑ ያማጽያኑ መሪ የነበረው ግብጻዊ ሰው መሰለው፣ እርሱ ግን አልነበረም። እስቲ ጳውሎስ ማን እንደነበረ እናንተ ገምቱ። ጳውሎስ ዕብራዊ ሲሆን የግሪክን ቋንቋ ጥሩ አድርጎ የሚናገር የሮማ ዜግነት ያለው የኢየሱስ ክርስቶስ ሐዋርያ ነበር። አሁን ጳውሎስ ከግርፋትና ከእስር ለመዳን የሮማ ዜግነቱን በመግለጽ ላይ ይገኛል። ቁጥር 26 እስከ 28 ያለውን እስቲ እንመልከተው። የመቶ አለቃውም በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነውና ታደርገው ዘንድ ካለ ተጠበቅ ብሎ ነገረው። የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎን አለ። የሻለቃው መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስ እኔ ግን በእርሷ ተወለድኩ አለ ይላል። ይገርማል። ይህ መኮንን እንደምትመለከቱት ከባርነት ነጻ ይወጣ ነበር። ገንዘቡን አጠራቅሞም ይሁን ፈልጎ ነበር የሮማን ዜግነት የገዛው። በሮማ ጦር ውስጥ ለመኮንንነት መድረሱ ፈጣን መሆኑን ያሳያል። የሮማን ዜግነት በውልደቱ ያገኘውን ሰው እስረኛ አድርጎ በመያዙ ተደንቆ ነበር። እስቲ ያለውን ታሪክ ደግሞ ከቁጥር 29 እስከ 30 ባለው ላይ እናገኛለንና አብረን እናንብብ። እንዲህ ይነበባል። ስለዚህም ሊመረምሩት ያሰቡት ከርሱ ወዲያው ተለዩ። የሻለቃውም ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ፣ አሳስሮት ነበርና። በማግስቱ አይሁድ የከሰሱት በምን ምክንያት እንደሆነ እርግጡን ያውቁ ዘንድ አስቦ ፈታው። የካህናት አለቆችና ሽንጎም ሁሉ ይሰበሰቡ ዘንድ አዘዘ። ጳውሎስንም አውርዶ በፊታቸው አቆመው ይላል። መኮንኑ ወዳጆቼ፣ በእጁ የገባው ሰው ተራ ሰው እንዳልሆነ አሁን ተረዳ። የተማረና የግሪክ ቋንቋ የመናገር ችሎታ ያለው ሰው እንደሆነ ተገነዘበ። ይህ ሰው አይሁዳዊ ቢሆንም የሮማ ዜግነት የነበረው ሰው ነው። መኮንኑም ካሁን በኋላ ጳውሎስን እንደ ተራ ሰው አልመረምረውም፣ በእርሱ ላይ የቀረበውን ክስ መስማት አለብኝ አለ። ስለዚህም የካህናት አለቆችንና ሸንጎውን በሙሉ ይሰበሰቡ ዘንድ አዘዘ። እንደምትመለከቱት ወዳጆቼ፣ ጳውሎስ በሮማ ግዛት ውስጥ ወንጌልን ለመስበክ ብዙ ዕድሎችን አግኝቷል። አመለካከቱ ሰፍቷል። በግሪካውያን ዘንድ በመኖሩና በመማሩ ዓለማዊውን ሕይወት በሚገባ እንዲረዳ አድርጎታል። በሙሴ ሕግ ውስጥ በማደጉ ደግሞ የክርስቶስን ወደዚህች ምድር የመምጣት ዓላማ፣ በሞቱ ያደረገውን ቤዛነትና በትንሣኤው የተገኘውን ድል ጠንቅቆ እንዲረዳ ረድቶታል። በመጨረሻም የነበረው የሮማዊ ዜግነት ሮምን እንዲጎበኝና በዚያ ለክርስቶስ ምስክር እንዲሆን በርን ከፍቶለታል። እንግዲህ በጌታ የተወደዳችሁ ወገኖች፣ የምዕራፍ 22 ጥናታችን በዚሁ ላይ ያበቃል። ከዚህች ዝማሬ በኋላ ደግሞ ወደ ምዕራፍ 23 እንሸጋገራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ የሐዋርያት ሥራ ምዕራፍ 23ን አውጡ።
መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላ ጋራ
ታችን ጉዟችን በዚህች ምድር ላይ መንግስተ ሰማያትን ለመውረስ ነው። ወዳጆቼ ብዙ ቅፋቶች አሉ፣ ብዙ ጣውረዶች አሉ። እግዚአብሔር በዚህ ሁሉ ውስጥ ደግሞ እኛን ልጆቹን ይታደገናል። ብቻ ከኔና ከናንተ የሚያስፈልገው በፈቃዱ ውስጥ መኖር ነው። እግዚአብሔር እየተመሰገነ ይሁን። ይህንን ጥዑም ዜማ በደረጀ ከበደ አንደበት ያኖረም ጌታ ታላቅ ነው። እግዚአብሔር ይክበር ይመስገን። ደረጀንም እግዚአብሔር አብዝቶ ይባርከው። አሁን ከዚህ በመቀጠል ደግሞ የሐዋርያት ሥራ ምዕራፍ 23ን ትምህርት አብረን በጌታ በረዳን መጠን እንመለከታለን። የሐዋርያት ሥራ ምዕራፍ 23 አብይ አድርጎ የሚያሳየን የጳውሎስን በካህናቶችና በሕዝብ አለቆች ፊት ያደረገውን ሙግት ነው። ይህ እንግዲህ ተከታታይነት አለው ማለት ነው። የሐዋርያት ሥራ ምዕራፍ 23 አብይ አድርጎ የሚያሳየን ጻፍ አድርጉ የጳውሎስን በካህናቶችና በሕዝብ አለቆች ፊት ያደረገውን ሙግት ነው። ወዳጆቼ ጳውሎስን በዚህ ስፍራ የምናየው እስረኛ ሆኖ ነው። እስቲ ባይነ ህሊናችሁ ተመልከቱት። ብዙ ጊዜ አንዳንድ ነገሮችን በማጥፋት ወይንም ደግሞ ወንጀልን በመስራት ወይም ደግሞ ስለ እምነታችሁ በእስር ቤት ገብታችሁ የእስር ቤትን ኑሮ አይታችሁ ከሆነ ምን እንደሚመስል በዚህን ሰዓት ለመገመት አያዳግታችሁ። ከአሁን በኋላ እኛም ጳውሎስን የምናውቀው በእስረኛነቱ ነው። ከዚህ በኋላ ስለ ራሱና ስለ አገልግሎቱ መሟገት ይኖርበታል። አይሁዶች ሞቱን ስለፈለጉ ወደ ቄሳር ፊት መቅረብ አለበት አሉ። ስለዚህም በብዙ ገዢዎች ፊት ሊቆም ግድ ነው። ጳውሎስ ውሳኔ ሳይሰጠው በኢየሩሳሌም 2 ዓመታት በእስር ኖረ። ወዳጆች አስተዋላችሁ? ጳውሎስ ምንም ውሳኔ ሳይሰጠው ወይም ደግሞ ጉዳዩ ሳይቆረጥለት በኢየሩሳሌም ለሁለት ተከታታይ ዓመታት በእስር ውስጥ ኖሯል። አስቀድሞ እንዳየነውና እንደምናስታውሰው በጳውሎስ ወደ ኢየሩሳሌም መሄድ አንዳንድ አስተያየቶች ሲሰጡና ልዩነቶች ሲፈጠሩም ተመልክተናል። ጳውሎስ ወደ ኢየሩሳሌም ሲሄድ በእግዚአብሔር ፈቃድ ስር ነበርን ለሚለው ጥያቄ የኔ መልስ ወዳጆቼ አሁን የእግዚአብሔር ፈቃድ ነው የሚል ነው። ይህንንም የምናረጋግጠው በኢየሩሳሌም ከተገኘ በኋላ የሆነውንና የተፈጸመውን ስንመለከት ጳውሎስ በእግዚአብሔር ፈቃድ ውስጥ እንደሆነ እንገነዘባለን። በርግጥ ይህ ሰው ታስሯል። አስቸጋሪ ሁኔታም ውስጥ ገብቷል። ሆኖም እነዚህ ነገሮች ስላጋጠሙት የእግዚአብሔር ፈቃድ አልነበረም ማለት አይቻልም ወይም ደግሞ አይደለም። በዚህ ሰው ህይወት ውስጥ የእግዚአብሔር እጅ እንዳለበት በትክክል እንገነዘባለን። አስቀድሞ የሮማው መኮንን ጳውሎስ እንዴት እንደያዘው ወደ እስርም እንዴት እንደጣለው ሊገርፈውም እንደወደደ ተመልክተናል። ነገር ግን የሮማ ዜግነት እንዳለው ባወቀው ጊዜ ሊያደርገው ያለውን ነገር አቆመ። መኮንኑ ጳውሎስ አይሁድ ሆኖ የግሪክን ቋንቋ በመናገሩና የሮማ ዜግነት ያለው ሰው መሆኑን ባወቀ ጊዜ ተደነቀ። ጳውሎስ በወቅቱ በጣም የተማረና የጊዜውን ፖለቲካ ጠንቅቆ የሚያውቅ ታላቅ ሰው ነበር። የሃይማኖት አለቆችና ሽማግሌዎች የጳውሎስን ሞት ፈልገው ያቀረቡት ክስ እና የጳውሎስ ራሱን ለመከላከል ያደረገው ሙግት ገፍቶ ወዳጆቼ በቄሳር ፊት እንዲቆም አደረገው። ይህ ነበር ለክርስቶስ ኢየሱስ ብሎ በታሰረው ጳውሎስ ሕይወት ውስጥ የተፈጸመው አስደናቂ ታሪክ። ጳውሎስ ወዳጆቼ ለእግዚአብሔር ብቃት እንዲኖረውና እንዲያገለግለው በርሱም ፊት በቅንነት ለመቆም እንዲችል የወጣውንና ያለፈውን ሕይወት ውጣውረዱ ማለቴ ነው። አስቡ
ወዳጆቼ፣ እስቲ ያለፍንበትን ክርስቶስ ኢየሱስ ከየት አንስቶ ወዴት እንዳሻገረን ለጥቂት ደቂቃዎች እናስብ። ጌታ ከመረጠን፣ እግዚአብሔር ለክብሩ ሊያደርገን ደግሞ ከፈለገን፣ አዎ ማን ይከለክለናል? ጳውሎስ ያለፈበትን ሕይወት እናልፍበት ዘንድኛም ዛሬ በኢየሱስ ክርስቶስ ተጠርተናል። እግዚአብሔር ባዶ ማሰሯችንን መሙላትና ዘይቱን በሙላት እንዲፈስ ማድረግን ያውቅበታል። ክርስቶስ ኢየሱስ ተሻገሩ ካለን የሚከለክለን ማን ነው?
ተሻገር ያለ ይልፍ ያለ ጌታ ተማይ
ጌታ በኢየሱስ ክርስቶስ በመሆናችሁ ደስ አይላችሁም ወይ ብዬ ብጠይቃችሁ የሞኝ ጥያቄ ይመስላል። በጌታ የማይደሰት ማን አለ? በጌታ የማይደገፍ የማይጽናና ማን አለ? እግዚአብሔር ወዳጆቼ ታላቅ ወዳጃችን ነው። እግዚአብሔር ወዳጆቼ ታላቅ አባታችን ነው። እግዚአብሔርም ታላቅ ሁለመናችንን ጌታ የሚለውጥና የሚጠብቅ አምላክ ነው። በእግዚአብሔር ውስጥ ሆነን እንኳን ተደስተን ይቅርና ስናዝን እንኳን ያምርብናል። እግዚአብሔር ይባረክ። ከዚህ በመቀጠል ደግሞ ወዳጆች ጳውሎስ በሽማግሌዎችና በሃይማኖት መሪዎች ፊት ያደረገውን ሙግት ከምዕራፍ 23 ከቁጥር 1 እስከ 2 ባለው ስፍራ ላይ አብረን እናነባለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያ ሥራ ምዕራፍ 23 ከቁጥር 1 እስከ 2 ያለውን አብረን እንመልከት። ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህች ቀን ድረስ በመልካም ሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱ ማናንያ አፉን ይመቱት ዘንድ ባጠገቡ ቆሞ የነበሩትን አዘዘ ይላል። ጳውሎስ ወዳጆቼ በሸንጎ ፊት ቀርቧል። ሊቀ ካህኑና ሸንጎ ተሰባስበዋል። ክፉ ሊቀ ካህናት ለመስማት ሳይዘጋጅ ጳውሎስ እንዲናገር አልፈቀደለትም። በዚያን ጊዜ ጳውሎስ ይላል ቁጥር 3 ልብ በሉ፣ በዚያን ጊዜ ጳውሎስ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በግልት ፈርድብኝ ተቀምጠህ ሳለ ያለ ህግ መታ ዘንድ ታዛለህን አለው። በሮማ ህግ ማንም ሰው በህግ ፊት ተቀረበ አይመጣም። በዚያን ወቅት የሮማ ህግ እስረኛው እስኪፈረድበት ድረስ ወይም ግለሰቡ ጥፋተኛ ነኝ ብሎ እስኪያምን ድረስ ምንም ብይን አይደረግበትም። ሆኖም በክርስቶስ ላይ የተፈጸመው ድብደባና እንግልት የህግ ተገልብጦ ነበር ተግባራዊ የሆነው። ፍትህ መቼም የሚወሰነው ህጉን በሚያራምደው ሰው እጅ ነው። ሊቀ ካህናቱ ጳውሎስን እንዲመቱት ባዘዘ ጊዜ ጳውሎስ መታገስ አልቻለም። ወዳጆቼ ንድድ አለው። ስለዚህም አንተ በኖራ የተለሰንክ ግድግዳ ሲለው እንመለከታለን። በህግ ቆሞ ሊፈረድበት እያለ ያለ ህግ እንዲደበደብ ያደርጉታል። ጳውሎስ የሙሴን ህግ ጠንቅቆ ስለሚያውቅ በርሱም ነበር የተሟገተው። የሙሴ ህግ ሰውየውን ጥፋተኛ አድርጎ እስካላስቀመጠው ድረስ ወንጀለኛ የተባለው ሰው ጥፋተኛ አይደለም። ቁጥር 4 እንዲህ ይላል፣ ባጠገቡ የቆሙትም የእግዚአብሔር ሊቀ ካህናት ትሳደባለህን አሉት ይላል። ጳውሎስ ይህ ሰው የካህናቱ አለቃ መሆኑን አላወቀም። በኋላ ላይ ነበር ሊቀ ካህናቱ በዚያ መሆኑን ያወቀው። ንግግር ከመጀመሩ በፊት ፈሪሳውያን ብቻ ሊፈርዱበት እንደ ተዘጋጁ ነበር ያየው። ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው በሕዝብህ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና አላቸው ይላል። ቁጥር 5ን ይመለከቷል። ጳውሎስ ሕግን በሚገባ ያውቃል። ወዳጆቼ እያንዳንዱ ምን እንደሚልና ለምን እንደ ተጻፈ ይረዳል። መሪዎችን አክብር፣ ክፉም አትናገር የሚለውን ሕግ ያውቅ ነበር። ዛሬ ወዳጆቼ በምንኖርበት በምናመልክበት አብያተ ክርስቲያናት ውስጥ የጠፋብን ነገር ቢኖር ይህ ነው። ባለሥልጣኖቻችንንና መሪዎቻችንን ማክበር መቻል አለብን። ጳውሎስ ስለዚህው ጉዳይ ሲጽፍ ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። ሮሜ ምዕራፍ 13 ቁጥር 7ን ልብ ይሏል። ሮሜ ምዕራፍ 13 ቁጥር 7ን ይመለከቷል። ወዳጆች የሚያስደንቀው ነገር ቢኖር ጳውሎስ ይህንን ሲጽፍ ጨካኙና ሰው በላው ኔሮ ይገዛበት በነበረበት ዘመንና ምድር ላይ ሆኖ ነው። ቁጥር 6 እንዲህ ይላል፣ ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ ፈሪሳዊ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎው ጮኸ ይላል። አሁን ወዳጆቼ የጳውሎስን ማንነት ይበልጥ እየተረዳን ነው። አባቱ የታወቀ ፈሪሳዊ እንደሆነም እየተናገረ ነው። ጳውሎስ በሸንጎ ፊት የተሰባሰቡት እነማን እንደሆኑ ካረጋገጠ በኋላ ራሱን ለመከላከል እንዲያስችለው የስብሰባውን ርዕስ ወደ ሃይማኖታዊ ልዩነት በመለወጥ በፈሪሳውያንና በሰዱቃውያን መካከል ልዩነትን በመፍጠር እርስ በርስ የሚጣሉበትን ስለ ሙታን ትንሣኤ አነሳባቸው። በወቅቱ ፈሪሳውያን በሙታን ትንሣኤ ሲያምኑና ተስፋ ሲያደርጉ፣ ሰዱቃውያን ደግሞ በሙታን ትንሣኤ ፈጽሞ አያምኑም ነበር። ይህንን ከቁጥር 7 እስከ 9 ያለውን ስፍራ ብታነቡ ታገኙታላችሁ። ከቁጥር 7 እስከ 9 ያለውን ስፍራ በኋላ ተመልከቱ። ጳውሎስ እንዳሰበው ፈሪሳውያን ከእርሱ ጋር ቆሞ ለእርሱ ይከራከሩለት ጀመር። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹ ወርዶ ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡ ታዘዘ ይላል ቁጥር 10። ወገኖቼ በዚህ ታላቅ ብጥብጥ ወቅት መኮንኑ ደርሶ ጳውሎስን ባስወጣው በኃይል በተቆጡት በሰዱቃውያን እጅ ሕይወቱ አደጋ ውስጥ ይወድቅ ነበር። ይህ መኮንን የብጥብጡ ምክንያት ምን እንደሆነ አሁንም ባይገባውም የጳውሎስን ሕይወት ግን ሊያድን ይችሏል። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። በሰላም ነው።
Yeah.
ሰማ